Arra asirratti xumureera. Sagantaa boruuti walitti deebina nagaa.
Yeah, America Dance Radio. Tabiano. ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ የካቲት 13 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። የምርጫ ባለሥልጣኖች ስልጠና፣ የጥያቄው መልስና ኮቪድ-19 በኢትዮጵያ የሚሉት ይገኙባቸዋል።
ሰብአዊ እርዳታዎች ጭምር በአግባቡ እየቀረቡ እንዳልሆኑ፣ በዚህም ምክንያት በርካታ ቁጥር ያላቸው ዜጎች ለአስከፊ ረሃብን እንደተዳረጉ ጭምር ይህን በግልጽ ገልጸናል።
ሴቶች እና ሕጻናት ላይ የሚፈጸሙ የጾታዊ ጥቃቶች እና አስገድዶ መድፈርን ጨምሮ ማለት ነው በብዙ ቦታዎች ላይ ሪፖርት እየተደረጉ ነው።
ቀደም ሲል የሰማችኋቸው የኢትዮጵያ የሰብአዊ መብቶች ጉባኤ ዳይሬክተር አቶ ዳንኤል ጋን ሲሆን ተከትለው የሰማችኋቸው ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍሳ ተክሌን ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አረኝ ፍሳ የነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የምሽቱ ዜና ይሰማል።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በኢትዮጵያ እየተገነባ ባለው የህዳሴ ግድብ ግንባታ ዙሪያ ኢትዮጵያ፣ ግብጽና ሱዳን ሲያካሂዱት የነበረው ድርድር በመቋረጡና የቀድሞ ፕሬዚዳንት ዶናልድ ትራምፕ በሰጡት ትዕዛዝ ለኢትዮጵያ እንዳይሰጥ የታገደው የ272 ሚሊዮን ዶላር እርዳታ ለመታገዱ ምክንያት የነበረው የግድቡ ጉዳይ እንዲነሳ ወሰነ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ትላንት አርብ ለጋዜጠኞች በሰጡት መግለጫ የጆ ባይደን አስተዳደር የዩናይትድ ስቴትስ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ የምታራምደውን አቋም እንደሚመለከተውና በሀገሮቹ መካከል ላለው ግንኙነት መፍትሄ ለማበጀት አስተዳደሩ ሊጫወተው የሚችለውን ሚና እንደሚገመግመው ማስታወቃቸውን ሮይተርስ ዘግቧል። ኢትዮጵያ በሐምሌ ወር የግድቡን የመጀመሪያ ሙሌት ካካሄደችም በኋላ በሶስቱ ሀገሮች መካከል የተጀመረው ድርድርና አመራር ክርክር መቋጫ አላገኘም። ኢትዮጵያ፣ ግብጽና ሱዳን በግድቡ ግንባታ ላይ ስምምነት ላይ እስኪደርሱ በመተባበር መንፈስና ገንቢ ድጋፎችንም በመስጠት ጥረታችንን እንቀጥላለን ብለዋል ቃል አቀባዩ ፕራይስ። ዩናይትድ ስቴትስ ለኢትዮጵያ ልማትና ደህንነት ልትለግሰው የነበረውና በጊዜያዊነት የታገደው የ272 ሚሊዮን ዶላር የገንዘብ እርዳታ የእገዳ ምክንያት መነሳቱን የጠቀሱት ፕራይስ ይህን ገንዘብ በኢትዮጵያ መልሳ ስለምታገኝበት ሁኔታ በርካታ ጉዳዮች መዳሰሳቸውንና ይህንንም ለኢትዮጵያ መንግስት ማጋራታቸውን ተናግረዋል። ከሚፈተሹት አካባቢዎች አንዱ ኢትዮጵያ እገዳው ከተጣለ በኋላ እያካሄደች ላለችው የልማት ስራዎች የድጋፍ ፕሮግራሙ ክፍሎች ከምታካሄደው የልማት እንቅስቃሴ ጋር አግባብነት ያለው መሆኑ እንደሆነ ፕራይስ ጠቁመዋል። ባለፈው ህዳር በተጀመረውና የኢትዮጵያ መንግስት ባፈነገጠው የክልሉ መንግስት ላይ ተቀዳጅቼበታለሁ ባለው ጦርነት ምክንያት ትግራይ ውስጥ የሚስተዋለው ሰብአዊ ቀውስ በእጅጉ እንደሚያሳስባት መግለጿን የሮይተርስ ዘገባ ይናገራል። ኢትዮጵያ አባይ ወንዝ ላይ እየገነባችው ያለችውና በመጠናቀቅ ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ በልማት በብዙ ሚሊዮኖች የሚቆጠረውን ህዝቧን ከድህነት ለማላቀቅ እንደሚያግዛት ትገልጻለች። ግብጽ በበኩሏ ግድቡ የናይልን ውሃ ይቀንስብኛል ብላ እንደምትሰጋ ትናገራለች። የዩናይትድ ስቴትስ የቀድሞ ፕሬዚዳንት ዶናልድ ትራምፕ በግድቡ ምክንያት ከግብጽ ጋር ጦርነት የሚያነሳሳ ሀሳብ ሰንዝረዋል በሚል ኢትዮጵያ አዲስ አበባ የሚገኙትን የአሜሪካ አምባሳደር ባለፈው ጥቅምት ጥር ታማብራሪያ መጠየቋን መዘገባችን ይታወሳል። አድማጮች እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም የጤና ድርጅት ብዙዎች ምዕራባውያን ሀገሮች የኮሮና ቫይረስ ክትባቶችን የክትባቱ አቅርቦት ለዓለም ሀገሮች በትክክል እንዲዳረስ ለማድረግ ለተቋቋመው ዓለም አቀፍ ድርጅት ሊሰጡ ቃል መግባታቸው ያስደሰተው መሆኑን ገለጸ። ክትባቱ ፍትሃዊ በሆነ መንገድ እንዲዳረስ የተያዘው እንቅስቃሴ እያደገ መጥቷል ሲሉ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በቅርቡ ተናግረዋል። የዓለም መሪዎች ክትባቱን ለሌሎችም ሀገሮች በማካፈል ወረርሽኙን በደንብ ለመዋጋት በአዲስ መልክ ቁርጠኝነታቸውን መግለጻቸውና ለኮቫክስ ተጨማሪ ገንዘብ ለመስጠት ማቀዳቸው አስደስቶናል ብለዋል። የጀርመን ቻንስለር አንግላ መርከል ትላንት በሰጡት ቃል የኮቪድ-19 ክትባት ለመላው ዓለም ሳይዳረስ ወረርሽኙ አይወገድም ብለዋል። መርከል ለጂ7 መሪዎች ጉባኤ ባደረጉት ንግግራቸው ጀርመንና ሌሎችም የበለጸጉ ሀገሮች ካከማቹት ክትባት ቀንሰው ለታዳጊ ሀገሮች ማካፈል ይገባቸው ይሆናል ሲሉ አሳስበዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው የአውሮፓ ሀገሮችና ዩናይትድ ስቴትስ በአፍሪካ ሀገሮች የጤና ሰራተኞችን ለመከተብ የሚበቃ ክትባት በአፋጣኝ መላክ አለባቸው ካሉ በኋላ ያን ካላደረግን በዚያ ያለ ን ተደማጭነት ሩሲያና ቻይና ይወስዱታል ሲሉ አሳስበዋል። አፍሪካ ውስጥ በኮቪድ-19 ሳቢያ ለህልፈት የተዳረገው ሰው ቁጥር ትላንት 100 ሺህ መግባቱን የዩናይትድ ስቴትስ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ገልጿል። ከዚህ አሃዝ ውስጥ 48 ሺህ የሚሆነውን ያዘችው አዲስ አይነት የኮሮና ቫይረስ ዝርያ የተከሰተባት ደቡብ አፍሪካ መሆኗን መረጃው ጨምሮ አመልክቷል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የኮቪድ-19 ክትባት ለድሆች ሀገሮች ለማዳረስ እየተካሄደ ላለው ዓለም አቀፍ ዘመቻ 4 ቢሊዮን ዶላር እንሰጣለን ሲሉ ቃል ገቡ። ባይደን በፕሬዝዳንትነት ሲሳተፉ የመጀመሪያቸው ለሆነው የሚዩኒኩ የጸጥታ ጉባኤ ባደረጉት ንግግር የገንዘብ ድጋፉን ለባለ ዝቅተኛውና መካከለኛ ገቢ ሀገሮች በፍትሃዊ መንገድ ለማዳረስ ለተቋቋመው በአጽሮት ቃል ኮቫክስ ለተባለው ጥምረት እንደሚሰጡ ይፋ አድርገዋል። ባይደን በንግግራቸው ከዚህ ዓለም አቀፍ ወረርሽኝ መንጋጋ ለመላቀቅ እየታገልን ባለበት በአሁኑ ወቅት አፍሪካ ውስጥ ኢቦላ ተመልሶ ብቅ ብሏል። ይህ የሚያስገነዝበን ለጤና ደህንነት የሚያስፈልግ የገንዘብ ድጋፍን ማውጣት እንዳለብን፣ ዓለም አቀፍ የጤና ስርዓትን መገንባትም እንደሚገባን ነው ሲሉ አሳስበዋል። የጤና አደጋዎችን ለመከላከልና ለመዋጋት የቅድመ ማስጠንቀቂያ ስርዓት መዘርጋት የሚያስፈልግ መሆኑን የጠቆሙት የዩናይትድ ስቴትሱ ፕሬዝዳንት ወደፊት የጤና አደጋዎች መከሰታቸው ስለማይቀር እነዚህን ሁሉ ስራዎች አንድ ላይ አቀናጅተን ማከናወን ይገባናል ብለዋል። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አጋርና የግል የደህንነት ስራዎች ተቋራጭ ኃላፊ ኤሪክ ፕሪንስ ሊቢያ ውስጥ ለተባበሩት መንግስታት የጦር መሳሪያ ማዕቀብን ጥሰው እንደነበር የሚጠቁም መረጃ የተባበሩት መንግስታት ድርጅት መርማሪዎች ማግኘታቸውን የዩናይትድ ስቴትስ መገናኛ ብዙሃን ዘገቡ። ለጸጥታው ምክር ቤት የቀረበውን ምስጢራዊ ሰነድ ጠቅሰው ዘገባ ያስነበቡት ኒውዮርክ ታይምስ እና ዋሽንግተን ፖስት ጋዜጦች ኤሪክ ፕሪንስ በተባበሩት መንግስታት ድርጅት ድጋፍ የሚሰጠውን የሊቢያውን መንግስት ለመጣል ለሚዋጋው ካሊፋ ሀፍተር የውጭ ቅጥረኞችና የጦር መሳሪያ አሰማርቷል የሚል ነው። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አሁን ስለ ምርጫ ባለስልጣኖች ስልጠና የተቀናበረ ዝግጅት እናቀርባለን። በደቡብ ብሔር ብሔረሰቦችና ህዝቦች ክልልና በሲዳማ ክልል የስድስተኛው ሀገራዊ ምርጫ አስፈጻሚዎች ስልጠና መሰጠት ተጀመረ። በሁለቱም ክልሎች በመጀመሪያው ዙር ከ800 በላይ የምርጫ አስፈጻሚዎች የአሰልጣኞች ስልጠና እየተሰጣቸው መሆኑን የደቡብ ክልል ምርጫ ቦርድ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍሬው በቀለ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል።
የምርጫ ክልል ስራ አስፈጻሚዎችና የዞን ምርጫ ኃላፊዎች ስልጠና በሐዋሳ ከተማ ውስጥ መጀመሩን የደቡብ ክልል ምርጫ ቦርድ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍሬው በቀለ ተናግሯል።
ምርጫ ክልል አስፈጻሚዎችና የዞን ምርጫ ማስተባበር ጽህፈት ቤት ኃላፊዎች ስልጠና እየተሰጠ ነው ያለው። በአጠቃላይ ስልጠና እየተሰጠ ያለው በደቡብ 3 ማዕከል ላይ እንደዚሁም በሲዳማ 1 ማዕከል ላይ ሐዋሳ ሰንተር ላይ እየተሰጠ ይገኛል ማለት ነው። ከሲዳማ ብሔራዊ ክልላዊ መንግስት ወደ 116 ሰዎች ይሰለጥናሉ። ከደቡብ ክልል ደግሞ ወደ 632 አካባቢ ይሰለጥናሉ። በአጠቃላይ ወደ 800 እና ከዛ ላይ ሰልጣኞች ይታተፋሉ። እነኚህ ስልጠና የሚሳተፉት አካላትን በመመለከት የምርጫ አስፈጻሚዎች ናቸው። ቅድም እንዳልኩ በተጨማሪም ደግሞ ከነገ ጀምሮ የሚሳተፉት ጠቅላላ ተመዝጋቢዎችን ዳታ የሚያስገቡ ፖለቲካ ፓርቲ ምዝጋ ሲያካሄዱ እንደሱ መረጃ የሚያስገቡና የሚያጠናቅሩ ናቸው።
ስልጠናዎች በቀጣይነት እንደሚሰጡም አቶ ፍሬው አስታውቀዋል።
ይሄ የመጀመሪያ ዙር ነው ባይዘው ስልጠና። ቀጥሎ ተከታታይ ስልጠናዎች ይሰጣሉ። የምርጫ ጣቢያዎች ተመልምሎ ኦልሬዲ አልቋል። እነሱ ደግሞ የእነሱ አሰልጣኞች ስልጠና ይሰጥና ከሚቀጥሎ ሳምንቱ ጀምሮ የእነሱ ደግሞ ስልጠና ይሰጣል። እነሱ ደግሞ ከወስደው ታች የምርጫ አስፈጻሚዎችን በየወረዳ ማዕከላትና በየምርጫ ክልሉ ማዕከላት ይሰጣል ማለት ነው። እነዚህ ደግሞ ከሰለጠኑ በኋላ የሚሰማሩት በየምርጫ ክልሎቻቸው ነው። አጠቃላይ በሲዳማ ውስጥ ወደ 19 ምርጫ ክልል አለ፣ እዛ ይሰማራሉ። ደቡብ ደግሞ ወደ 104 ምርጫ ክልሎች አሉ። በዛ ተሰማርተው ስራቸውን የሚሰሩበት አግባብ አለ ማለት ነው።
የስልጠናውን አስፈላጊነት አቶ ፍሬው ለቪኦኤ ተናግሯል።
ስልጠና ወሳኝ ነው። ስራዎች በእውቀት መመራት አለባቸው። ስለዚህ እውቀታቸውን አዳብረው አሰራሩን አውቀው እየተለወጡ በጣም በርካታ ህጎች አሉ፣ ደንቦች አሉ፣ አሰራሮች አሉ። እነኛ ለበቂ ግንዛቤ ወስደው ሄደው ታች ስራ በተሳለጠ ሁኔታ ለመስራት ያስችላቸዋል። ከዚህ አንጻር እነኚህ ሰዎች የግድ በቂ እውቀት ስለሚያስፈልጋቸው፣ ሁለተኛ ደግሞ የምንጠቀማቸው አብዛኛው የአይቲ ቴክኖሎጂዎቹ ነው የምንጠቀሙ። ከቴክኖሎጂም ጋር መታወቅ አለባቸው። ሶፍትዌሮች ዲቨሎፕ ተደርገዋል። ከሶፍትዌሮችም ጋር መታወቅ አለባቸው፣ መተግበር አለባቸው። እሱ ብቻ አይደለም። አሁን እኚህ ላይ ጄኔሬተር በየምርጫ ክልሎቹ ይሰራጫል። እነዚህ ጀነሬተሮች እንዴት አፕሊካብል እንደሚደረጉ በደንብ ሰልጥነው ወስደው መልመድ መቻል አለባቸው። ስለዚህ የሁሉ ስልጠና በአንድ ላይ እንደ ፓኬጅ ተደርጎ የሚሰጥበት አግባብ አለ ማለት ነው።
ሰልጣኞቹ በምን መስፈርት እንደተመረጡ የተጠየቁት ኃላፊው ተከታዩ መልስ ሰጥተዋል።
እነኛ ስልጠና የወሰዱ ያሉ ሰዎች መጀመሪያ እነዚህ ስልጠና ያሉ ሰዎች ከዚህ በፊት ምርጫን አስፈጽሞ የማያውቁ ገለልተኛ የሆኑ ናቸው። ጠቅላላዎች እነኛ የተመረጡ መስፈርትን በምናበሰ ገለልተኛ የሆኑ በአካባቢ ተሰምነት ያላቸው ከዛም ባሻገር ደግሞ ከሚመለከታቸው አካላት ጋር ተቀባይነት ያላቸው ናቸው። ይህንን በምልበሳት የፖለቲካ ፓርቲዎች አስተያየት እንዲሰጡባቸው ተደርገው እያንዳንዱ ተመልማይነት ተወዳዳሪዎች አስተያየት እንዲሰጡ ተደርገው ተቀባይነት ያገኙት ናቸው። በሁሉም አካላት ተቀባይነት ያገኙ ሰልጣኞች ናቸው። ገለልተኛነት ተረጋግጠው በፖለቲካ ፓርቲዎችን ጭምር አስተያየት የተሰጡበት የተመለመሉ ናቸው ማለት ገለልተኝነታቸው።
የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የምርጫ የጊዜ ሰሌዳ መሰረት በ673 የምርጫ ክልሎች የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች አባላት ምርጫ የሚካሄድ ሲሆን ከደቡብ ክልል ለተወካዮች ምክር ቤት ለ104 መቀመጫዎች እንዲሁም ለክልሉ ምክር ቤት ደግሞ ለ348 መቀመጫዎች ምርጫ እንደሚካሄድም ተገልጧል። በሲዳማ ክልል የሚደረገው ምርጫ ለ19 የህዝብ ተወካዮች ምክር ቤት መቀመጫዎችና ለክልሉ ምክር ቤት ደግሞ ለ190 መቀመጫዎች የሚካሄድ መሆኑም ታውቋል። ለስድስተኛው ሀገር አቀፍ ምርጫ ከሀገሪቱ 49407 ምርጫ ጣቢያዎች ውስጥ በደቡብ ክልል 8281 የምርጫ ጣቢያዎች የሚገኙ ሲሆን በሲዳማ ክልል ደግሞ 2247 ጣቢያዎች መኖራቸውን የምርጫ ቦርድ መረጃ ያሳያል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አሁን የጥያቄው መልስ። በዛሬው የጥያቄው መልስ ዝግጅት ሁለት እንግዶችን ጋብዘን አወያይተናል። እንግዶቻችን የኢትዮጵያ የሰብአዊ መብቶች ጉባኤ ዳይሬክተር አቶ ዳን ይርጋ ከአዲስ አበባ እና የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌ ከናይሮቢ ናቸው። በትግራይ ክልል የሚገኘውን የሰብአዊ ሁኔታ አያያዝና ከሰብአዊ መብቶች ጋር በተያያዙ ጉዳይ ላይ አትኩሮ በተዘጋጀው በዚህ ውይይት የሰብአዊ መብቶች ተከራካሪዎች የሰዎችን ሰብአዊ መብት መጣስ ማንኛውንም ሰው ሊያሳስበው ይገባል የሚል ሀሳብ አንጸባርቀዋል። ከአድማጮች ለተነሱ ጥያቄዎችም ምላሽ ሰጥተዋል።
በክፍል አንድ ዝግጅታችን ድርጅቶቹ በሰብአዊ መብቶች ላይ ትኩረት አድርገው ስለሚሰሩባቸው ምክንያቶችና ከሚያወጧቸው ሪፖርቶች ስለሚጠብቋቸው ምላሾች አጋርተውናል። በዛሬው ዝግጅታችን ደግሞ የአድማጮችን ጥያቄ ይመልሳሉ።
በጣም እናመሰግናለን ሁለታችሁም ድርጅቶቻችሁ ስለሚሰሩት ስራ ለሰጣችሁን ማብራሪያ። ከአድማጮች ወደ ተላኩልን ጥያቄዎች ነው የምናልፈው። ጥያቄዎቹ በጽሁፍ የመጡ ናቸው። በፌስቡክ ገጻችን እና በኢሜይል የመጡ ጥያቄዎች ናቸው። ከፌስቡክ ገጻችን ላይ የወሰድናቸውን ጥያቄዎች ላንሳ። አስተያየትና ጥያቄዎች ናቸው አንድ ላይ ተደባልቀው የቀረቡት። አቤል ኪዳነ እና ተስፋይ ኪሮስ የተባሉ አድማጮችን የፌስቡክ ገጻችን ተከታዮች ያነሱት ጥያቄ ኢንተርኔት አለመኖሩ መረጃ ለማግኘት እንቅፋት መሆኑን ጠቅሰዋል። አቤል መጀመሪያ ህዝብ ኢንተርኔት ያገኝና ከዛ በኋላ ነው ተገምግሞ እኛ ብናወራ የሚሻለው ወይም እኛ ብንጠይቅ የሚሻለው፣ ትርፉ ጉንጭ ማልፋት ነው ብለዋል። ተስፋይ ኪሮስ ደግሞ በክልሉ ኢንተርኔት በሌለበት መረጃ ተጠይቃላችሁ፣ እስቲ እንደ ጋዜጠኛ ያለውን ሁኔታ ገብተን እንድንዘግብ ይፈቀድልን ብላችሁ መጠየቅ ይሻላል የሚሉ ምክረ ሐሳቡን ወደኛ አምጥተውታል። እንግዲህ እነዚህ ሁለት አስተያየት ሰጪዎች ኢንተርኔትን ከመረጃ ወይም የሰብአዊ መብት መረጃን ከመሰብሰብ ጋር ያያይዘዋልና ኢንተርኔት መኖር አለመኖሩ ከሰብአዊ መብቶች መጣስ የመረጃ አሰባሰብ ጋር የሚያገናኘው ነገር ምንድን ነው የሚል ነው ጥያቄው። አቶ ዳንኤል ጋ እስቲ ለዚህ ምላሽ ስጡን።
አመሰግናለሁ። ጥሩ ጥያቄ። በሌላ መልክም ብናየው የሚል ሀሳብ አለኝ። በተለይ ወደ መብት ስናቀርበው ኢንተርኔት የማግኘት መብት ማለት ዞሮ ዞሮ መረጃ ከማግኘት መብት ጋር ይያያዛል። የኢንተርኔት ጉዳይ እንደዚሁ ታንሰነው ልናየው የሚገባን አይደለም። በተለይ ከመብት አንጻር ስናየው መረጃ ማግኛም እንዲሁም ደግሞ ሀሳብን በነጻነት መግለጫ ፕላትፎርም በመሆኑ መረጃ የማግኘትም ሀሳብን በነጻነት የመግለጽን መብትም ሁለቱም በህገ መንግስቱም እንዲሁም በሌሎች አዋጆች ጭምር በተለይ መረጃ የማግኘት መብት አዋጅ በግልጽ ተቀምጧል። ማንኛውም ሰው ያለምንም ገደብ መረጃ የማግኘት መብት እንዳለው በህገ መንግስቱም ደግሞ ሀሳብን በነጻነት የመግለጽ መብት በግልጽ ተቀምጧል። ያ ብቻ ደግሞ ሳይሆን ኢትዮጵያን በተቀበለቻቸው ዓለም አቀፍ የሰብአዊ መብት ሰነዶች ICCPR-ንም ብንመለከት በአንቀጽ 19 ላይ በግልጽ ዜጎች ሀሳባቸውን በነጻነት መግለጽ እንዳለባቸው ያስቀምጣል። በትግራይ ክልልም ያለውን እንግዲህ የኢንተርኔት መኖር አለመኖር እንደው ከኢንተርኔትነት ባሻገር ከመብት ጋር ማያያዙ ተገቢ ነው ብዬ ስላሰብኩ ነው። ስለዚህ የኢንተርኔት ባለመከፈቱ ምክንያት በዛ አካባቢ የሚገኙ ዜጎች መረጃ እንደልባቸው እንደማያገኙ እንዲሁም ሀሳብንም በነጻነት እንደማይገልጹ ግልጽ ነው። ኢንተርኔት ባለመኖሩ ብቻ እነዚህ መብቶች ኤክሰርሳይዝ ማድረግ እንደማይቻል በግልጽ ማየት እንችላለን ማለት ነው።
አቶ ፍስሐ፣ መረጃን ከማሰባሰብ አንጻር የኢንተርኔት መኖር አለመኖሩ እክል ነው ወይ?
አቀዳሚ የገለጸው ነገር አለ። ከዛ በላይ ደግሞ ኢንተርኔት መኖሩ ለብዙ ነገሮች አስፈላጊ ጉዳይ ነው። ከአስፈላጊነት አንጻር ስና ከመጠነት አንጻር ብቻ ሳይሆን ማለት ነው። በተለይ ሰብአዊ መብት ስራዎችን ለመስራት የሰብአዊ መብት መረጃዎችን ለመሰብሰብ የኢንተርኔት አስፈላጊነት በጣም ጠቃሚ ነው። በኢንተርኔት የሰብአዊ መብት ጥሰት ተንቀሳቃሽ ምስሎች፣ ፎቶዎች፣ ጥቆማዎች ይመጣሉ። ከዛ በተጨማሪ ደግሞ በኢንተርኔት ላይ የተመሰረቱ የመገናኛ ዘዴዎች አሉ። ከዋትሳፕ ጀምሮ ቴሌግራም፣ ፌስቡክ፣ ሜሴንጀር፣ ትዊተር ምናምን እያሉ እዛ ላይ እንግዲህ እነዚህ በሙሉ እንግዲህ ኢንተርኔት ቤስድ ናቸው። እነዚህ ደግሞ መደበኛ ስልክ ከመጠቀም የተሻለ ርካሽ ናቸው። ሁለተኛ ደህንነታቸው የተሻለ ነው ከሌሎቹ። ስለዚህ ዜጎች በነጻነት የደረሰባቸውን ጥቃቶች ያዩትን ጥቃት ሪፖርት ማድረግ ይችላሉ፣ እንደ አምነስቲም ሆነ ሌሎች ድርጅቶች። ከዚህ አንጻር እንግዲህ አሁን ትግራይ ውስጥ ያለው ነገር ብዙ ተለይ ኢንተርኔት አለመኖሩ የተፈጸሙትን ጥቃቶች በጨለማ ውስጥ እንደተፈጸሙ ማድረግ ይቻላል። ብዙ ችግሮች እንዳሉ እናውቃለን። በተዘዋዋሪ ቢሆን ይደርስናል፣ ግን ሙሉ ለሙሉ ለማረጋገጥ የኢንተርኔት አገልግሎት አለመኖሩ ከፍተኛ ችግር ፈጥሯል እና ስለዚህ ኢንተርኔት የሌለበት ቦታ ማለት ጨለማ ውስጥ ያለው ሽታ ነው አሁን ባለው ሁኔታ። ስለዚህ በጨለማ ውስጥ ነው እነዚህ የሰብአዊ ስህተቶች እየተፈጸሙ ያለ ስላሉበት ሁኔታ ማወቅ አይቻልም። አስቸኳይ ደርሶ ሪፖርት ማድረግ አልተቻለም፣ መፍትሄ መስጠት አልተቻለም። ከጠቀሜታው አንጻር በተለይ ለሰብአዊ መብት ስራዎች አሉ።
አቶ ፍስሐን፣ ተከታይ አያይዤ ጥያቄን ላንሳ። ኢንተርኔት ይህን ያህል ሰብአዊ መብት ጥሰቶች መረጃ አሰባሰብ ጠቃሚነቱ ይህን ያህል ከሆነ ኢንተርኔት በሌለበት ያሉ ግብአቶች ማሰባሰብ በማይቻልበት ሁኔታ የሚገኙ መረጃዎች ተአማኒነታቸው ወይም ደግሞ የሁሉንም ወገን መረጃ ማካተታቸው ላይ ምን ያህል የታመኑ ናቸው ማለት ይቻላል?
ከተደራሽነቱና በተለይ ደግሞ ለብዙ ሰው አክሰሳብል ከመሆኑ አንጻር የአካታችነትን የሰብአዊነት ጥናቶች ሁሉንም ወገን አካታች በተለያዩ ወገኖች የመጡ መረጃዎችን ለማግኘት በጣም ይረዳል። ይህ ኢንተርኔት በመንበበት ሁኔታ ላይ የሚሰሩ ጥናቶች ማለት እሱ ብቻ አይደለም። ኢንተርኔት ላይ የተመሰረቱ ነገሮች አይደሉም። ሌሎች የማግኘት ያን ዘዴዎች አሉ፣ ግን እነሱ ደግሞ ሊሚቴሽኖች አላቸው። ተለያዩ ሌጆች እንጠቀማለን፣ ስልክ ልንጠቀም እንችላለን። ስልክ ካለ ኢንተርኔት እንኳን ባይኖር ሌላ የሰዎችን ሙቭመንት መጠቀም ይቻላል። ከአንድ ቦታ ወደ አንድ ቦታ የሚሰደዱ ሀገር ውስጥም ሆነ ዓለም አቀፍ ተፈናቃዮች ሊኖሩ ይችላሉ። ሪፊጂ ወይ ደግሞ ነገር ተፈነገ አይዲፒ የምንላቸው ምናምን እነሱን በመጠቀም ሊገኝ ይችላል። ግን ከኮስት አንጻር ከተደራሽነት አንጻር ስናየው የኢንተርኔት መኖር የኛን ስራ የሚያስተካክለው
አቶ ዳን ይርጋ ልምጣና በትግራይ ክልል የሚገኘውን የሰብአዊ አያያዝ ሁኔታ የገመገማችሁበት ያወጣችሁት ሪፖርት አለ?
እንግዲህ በትግራይ ክልል ስላለው የሰብአዊ መብቶች ሁኔታ መግለጫ ብቻ ሳይሆን በተለያዩ በምናገኛቸው መድረኮችም ስብሰባዎችም ጭምር ያለንን ኮንሰርን በግልጽ እናስቀምጥ ቆይተናል። መግለጫዎችም ጭምር አውጥተናል። ለምሳሌ የቅርቡን መግለጫ ለመጥቀስ ያክል ጥር 14/2013 ዓ.ም አንድ አስቸኳይ ጋዜጣዊ መግለጫ አውጥተናል። ይሄ መግለጫ እንግዲህ በትግራይ ክልል ያለው የሰብአዊ መብቶች ሁኔታ አስቸኳይ መፍትሄ ይሻል የሚል ርዕስ ይዞ የወጣ ነው። በዚህ መግለጫ ላይ በርካታ ዝርዝር የሰብአዊ መብት ጥሰቶችን አስቀምጠናል። ከዛ ውስጥ የተወሰኑትን ለመጥቀስ ያክል ግድያዎች፣ አካል ማጉደል፣ እስሮች፣ እንግልቶች፣ አስገድዶ መድፈር እንዲሁም ደግሞ የንብረት ማውደም ጭምር በግልጽ በዝርዝር አስቀምጠናቸዋል። ብቻ ደግሞ ሳይሆን የሰብአዊ ድጋፍ ወይም የሰብአዊ እርዳታዎች ጭምር በአግባቡ እየቀረቡ እንዳልሆኑ፣ በዚህም ምክንያት በርካታ ቁጥር ያላቸው ዜጎች ለአስከፊ ረሃብ እንደተዳረጉ ጭምር ይሄን በግልጽ ገልጸናል። እንዲሁም ደግሞ መሰረታዊ አገልግሎቶች ለምሳሌ መብራት፣ ውሃ፣ ስልክ የመሳሰሉትን የባንክ አገልግሎትንም ጭምር እንዳልተከፈቱ ጭምር እሱም በአስቸኳይ መከፈት እንዳለበት ጭምር በዛ አስቸኳይ ጥሪያችንን አስተላልፈናል። ያ ብቻ ደግሞ ሳይሆን ለአብነት ያክል ጋዜጠኛ ዳዊት ከበደ እና በረከት በርሄ ጥር 11/2013 ዓ.ም በጸጥታ ኃይሎች መገደላቸው ጭምር ህጋዊ ያልሆኑ ስራዎች እንዲሁም የሰብአዊ መብትን አስጊ ደረጃ ላይ የሚያደርሱ እርምጃዎች እንደሆኑ ገልጸናል። ስለዚህ ዘርዘር ያለ በጣም ጠንካራ የሆነ ነገር ግን በጣም አሳሳቢና አስቸኳይ መፍትሄ ይሻል የሚል አስቸኳይ ጋዜጣዊ መግለጫ ጭምር በማውጣት በትግራይ ክልል ያለውን አሳሳቢ የሰብአዊ መብቶች ሁኔታ አሳውቀናል። ይህንንም እንግዲህ መግለጫ ለሚመለከታቸው የመንግስት አካላት ጉዳይ ይመለከታቸዋል አልናቸው ልከናል፣ ለሚዲያ ልከናል፣ እንዲሁም ለፓርትነሮቻችን ጭምር አሳውቀናል። ያ ብቻ ደግሞ ሳይሆን አሁንም ተጨማሪ የሰብአዊ መብት ጥሰቶች እየተፈጸሙ እንዳሉ ከአካባቢው የተለያዩ መረጃዎች ይደርሰናል። ቅድም እንደተጠቀሰው በአካባቢው የኢንተርኔት አገልግሎት፣ የስልክ አገልግሎት እንደ አስፈላጊነቱ እየሰራ ስላልሆነ ይሄን መረጃ በማሰባሰብ ስራችን ላይ ከፍተኛ እክል ገጥሞናል። ስለዚህ አሁንም በቀጣይ ሰመጉ አቅም በፈቀደ መጠን መርማሪዎችን በመላክ በክልሉ በተለያዩ አካባቢዎች ላይ ያለውን የሰብአዊ መብቶች አያያዝ ሁኔታ ደግሞ በቀጣይ መግለጫ የምናወጣ ይሆናል። ግን አሁንም ባለንበት ሁኔታ ላይ በምናገኛቸው መድረኮች፣ ስብሰባዎች እንዲሁም ደግሞ ይመለከታቸዋል ላልናቸው አካላት ጭምር በትግራይ ክልል ያለውን አሳሳቢ የሰብአዊ መብቶች ሁኔታ እስቲል አስቸኳይ መፍትሄ ማግኘት አለበት የሚለውን ውትወታችንን እንደቀጠልን እንገኛለን።
በጣም አመሰግናለሁ አቶ ዳን። አቶ ፍስሀ እናንተም እንዲሁ በተደጋጋሚ መግለጫዎች ስታወጡ ነበር እና በአሁኑ ሰዓት እጃችሁ ላይ ያለው በትግራይ ክልል ውስጥ ያለው የሰብአዊ መብት አያያዝ ሁኔታ ምን ይመስላል? ሁሉንም ሪፖርታችሁን ሳይሆን አንኳር አንኳሩን አጠር አድርገው።
ትጋቱ ከተጀመረ ጀምሮ እንግዲህ ያው የተለያዩ ስቴጆችን አልፏል፣ የተለያዩ ደረጃዎችን አልፏል። ትጋቱ መጀመሪያ ላይ ግጭቱ በተፈጠረበት ጊዜ ላይ የነበሩ ጥቃቶች ብዙዎቹ አሁን ያሉት ባህሪያቸውን የቀየሩ ነገሮች አሉ። በመጀመሪያ ላይ ይታየ ነበረው። በተለይ መደበኛ አይነት ግጭት ኮንቬንሽናል ዋርደ የሚባለው ነገር በነበረበት ጊዜ ላይ በተለይ ከተሞች አካባቢን በከባድ መሳሪያዎች ሰላማዊ ሰዎች የሚኖሩባቸው የተፈለቀሉባቸው ቦታዎች ላይ ተፈጸሙ ከባድ መሳሪያ ጉዳቶች አሉ። ይሄ የጦር ወንጀልም ነው። በተለያዩ ቦታዎች ላይ ታይተዋል። ሁመራ፣ መቀሌ፣ አክሱም እንደዚህ ነገሮች አሉ። በተወሰኑ ቦታዎች ላይ ከተለይ ምዕራብ ትግራይ ማይካድራ፣ ሁመራ አካባቢ ያሉ ትንሽ ቦታዎች ላይ ደግሞ እንደየ ሁኔታው በብሔር ላይ የተመሰረቱ ጥቃቶች ለረጅም ጊዜ ቆይተዋል። አሁንም በተወሰነ ቦታዎች ላይ አሉ። አንዳንድ ነገሮች ነበሩ። ሌላው የኤርትራ ወታደሮች የፈጸሟቸው ከፍተኛ ሰቶች አሉ። ትግራይ ውስጥ ያሉ ሪፒች ካምፖች አሉ። ልታቋቸው ኤርትራውያን ሲወልባቸው አራት አሉ። ከእነዚህ አራቱ ሁለቱ ተቃጥለዋል። እዛ የነበሩ የኤርትራ ስደተኞች ተበታቅለዋል። ወትንዳቸው አይታወቁ ወደሱንም ወደ ኤርትራ ተመልሰዋል። የተገደሉ የታሰሩና ታፍኖ የተወሰዱ ብዙ ሰዎች አሉ።
አቶ ፍስሐ ስልኮት በትኮት ምን እንደሆነ አላወቅኩም። ያሉበት ቦታ እንደሆነ አላውቅም። በመሀል በጣም ይቆራረጣል።
የተሳለ በጣም ትክክልበት ስደተኞች ባቸው ላይ እኔ ሁለቱ ላይ የደረሱ ከፍተኛ ጦርነቶችንም ሰዎችና ሰው መውሰድ ካምፖችን ማቃጠል በተለይ ኤርትራ ወታደሮች ናቸው የሚያደረጉ። እንደዚህ እንደዚያ ነገሮች አሉ። እሱም በቅርቡ ሪፖርት እናወጣለን።
አንድ ተያያዥ ጥያቄ ላንሳ። ትግራይ ክልል ውስጥ ስላለው የሰብአዊ መብቶች አያያዝ ሁኔታ ሲያነሱ አንዳንዶቹ ጥቃቶች አሁን የሉም፣ አንዳንዶቹ ደግሞ መልካቸውን ቀይረዋል ብለዋል። የትኞቹ ጥቃቶች ናቸው የሌሉት? የትኞቹ ጥቃቶች ናቸው መልካቸውን የቀየሩት?
መልኩን ቀይሮ የምናየው በተለይ ሴቶች እና ህጻናት ላይ የሚፈጸሙ ጾታዊ ጥቃቶች አስገድዶ መድፈርን ጀምሮ ማለት ነው። በብዙ ቦታዎች ላይ ሪፖርት እየተደረጉ ነው። ይሄ እንግዲህ ብዙ ጊዜ ጦርነት ሲኖር የሚያጋጥም ነገር ነው እና ጥንቃቄ ሊደረግበት ይገባ የነበረ ነገር ነው። ግን ጦርነቱ ከመራዘሙ እና በተለይ አካባቢ የተወሰኑ ብዙ ቦታዎች ላይ የጸጥታ ኃይሎች ከመሰማራታቸው አንጻር ይሄ ነገር በመቀሌ ከተማም በሌሎች ቦታዎችም ላይ በሰፊው እየታየ ነው። ስለዚህ ይሄኛው አዲሱ ፊቸር የምንለው ይሄኛው እስካሁንም የቀጠሉ አሉ። ለምሳሌ ኤትኒክ ፕሮፋይሊንግ ወይም ደግሞ ሰዎችን በብሔራቸው ፕሮፋይል አድርጎ የተወሰኑ አገልግሎቶችን እንዲያገኙ ወይም እንዳያገኙ ማድረግ አሁንም የሚታይ ነበር ነው። ከመጀመሪያ ጀምሮ የነበረ ግን በተለያዩ ሁኔታዎች የቀጠለ ነው። ኤርፖርት ላይ ማለት በትግራይ ተወላጆች የትግራይ መታወቂያ ያለ ሰው ከባድ የተለየ ጥያቄ ነው የሚደረግለት። የተለየ አሰራር ነው ያለው። ይህ እንግዲህ ከብዙ ሰዎች ያገኘ ነው። አሁንም የቀጠለ ነገር ነው። በረራ የተከለከሉ ሰዎች አሉ። በረራ ያመለጣቸው ሰዎች አሉ። ወይም ደግሞ ተንገላተው መጨረሻ ሰዓት ላይ በረራ ያገኙ ሰዎች አሉ። ከትግራይ ወደ አዲስ አበባ በትራንስፖርት መምጣቱ እንደዚህ ከፍተኛ ችግር ነው። በተለያዩ ቦታዎች ላይ ቼክ ፖይንት ወይም ኬላ የሚባሉት አሉ። መታወቂያ እየታየ ብዙ ነገሮች ቼክ ይደረጋሉ። ክብርን የሚነካ አይነት ትሪትመንት እና የፍተሻ የአካላዊ ፍተሻዎች ይደረጋሉ እና ከዚህ ጋር ተያይዞ ደግሞ የሚፈጸሙ የጾታ ጥቃቶችም እንዳሉ ነው የሚታየው። ስለዚህ የተወሰኑት የቀሩት ለምሳሌ ኦልሬዲ ብዙ ቦታዎች ከተያዙ በኋላ በተለይ ከማይካራ ሁመራ ያየናቸው ነገሮች ያው ስለቆየ እና አንደኛ የተወሰነው ኮሚኒቲ ደግሞ ቦታዎቹን ለቆ ስለወጣ ያው መቀጠል አልቻለም። ምናልባት ቢገኙ አሁኑ ሊቀጥል ይችላል። ብዙ የትግራይ ተወላጆች ከነዚህ አካባቢዎች ወጥተዋል በሚደርስባቸው ጥቃቶች እና ማስፈራራቶች ምክንያት። ለዛ ነው ይቆመው እንጂ ድርጊቱ ስለሌለ ሳይሆን ያው ከዛ አካባቢዎች ላይ ሰዎች ስለወጣ።
ማይካድራ ግን እናንተ ባወጣችሁት ሪፖርት ማይካድራ ላይ ተጠቂው የቀረው እና አብዛኛው የአማራ ተወላጆች የሚል ሪፖርት አወጣችሁ ነበር እና ትንሽ ግር ስላለኝ እሱ ላይ እንዲያብራሩ ነው።
ማይካድራ እንግዲህ እኛ ሪፖርት ያደረግነው እዛ ቦታ ላይ ጭፍጨፋ እንደተፈጸመ በዋነኝነት መሳየ ነው። በነዛ ሁለት ቀናት ላይ ጥቅምት 30 እና ህዳር 1 ላይ ሊን እስከሚነገር ድረስ በዛ የተፈጸመውን ነው በተለይ የአማራ ተወላጆች ላይ የተፈጸመ። ከዛ በኋላ ማይካድራ በፌዴራል አስተዳደር እና በፌዴራል ጸጥታ አካል እና በተለይ ደግሞ የአማራ ክልል ታጠቁ ኃይሎች ከገቡ በኋላ ያ ጥቃት ደግሞ ቀጥሏል። በተለይ የትግራይ ተወላጆች ላይ ቀጥሏል። ብዙ አይነት ጥቃቶች እንደደረሰባቸው መረጃዎች አሰባስበናል። እሱም የሚቀጥለው በምናወጡ ሪፖርት ላይ የምናሳይ ይሆናል። ስለዚህ ፌዝ ነበረው ወይም ደግሞ የተለያየ ጊዜ ነበሩ። የመጀመሪያ ላይ አማራዎች ላይ የተፈጸሙ ነበሩ። በኋላ ላይ ደግሞ እነዚህ የተለያዩ የክልልና የፌዴራል ጸጥታ አካላት ከገቡ በኋላ ደግሞ ጸጥታ አካላት ብቻ አይደሉም፣ እዛ አካባቢ ያሉ የቀን ሰራተኞችም በዚህ ውስጥ እንደተሳተፉ ነው። ብዙ የትግራይ ተወላጆች ላይ ከቤታቸው እንዲፈናቀሉ፣ እንዲታሰሩ፣ ያለ ፍርድ ለረጅም ጊዜ ምግብ በሌለበት ሁኔታ ይህንም የተወሰኑ ሰዎች ደግሞ ኤሬፍ ደጋፊዎች ናቸው የቀድሞ አባላቶች ናቸው ተብሎ የተገደሉ ብዙ ሰዎች የሚታሉ ፌዝ ነበረው ወይም የተለያዩ ደረጃዎች ጊዜያት ነበሩት ማለት ነው።
ወደ አድማጭ ጥያቄ ልለፍ። ደረጀ ጂኤም የተባሉ ጠያቂ ከአዲስ አበባ መሆናቸውን ጠቅሰው በኢሜይላችን በላኩት ጥያቄ ከፊቱ አስተያየት አለ። ከዛ በኋላ ነው ወደ ጥያቄያቸው የሚመጡትና ጦርነት ነውና ትግራይ ውስጥ የሞቱና የተጎዱ በርካታ ሰዎች ሊኖሩ ይችላሉ። እነዚህ ችግር የደረሰባቸው ሰዎች ምንም አይነት ቅሬታ ቢያቀርቡ አይፈረደባቸውም። በጣም የሚያሳዝነው ማይካድራን ጨምሮ በተለያዩ አካባቢዎች ግፍ የፈጸሙ የህወሓት ታጣቂዎችና አባላት ወደ ሱዳን ሸሽተው ሚዲያና ታላላቅ ተቋማት የመረጃ ምንጭ ያደረጓቸው ነው። እንዲሁም ከስልጣንና ከጥቅም የተወገዱ የህወሓት ሰዎች ሐሰተኛ መረጃዎችን በማሰራጨት ተጠምደዋል ካሉ በኋላ ለመሆኑ የሰብአዊ መብት ተቋማት የመረጃ ምንጮቻቸውን ገለልተኝነት ወይም እውነትነት በምን አይነት ሁኔታ ያጣራሉ ሲሉ ይጠይቃሉና ሁለታችሁም የምትመሯቸው የሰብአዊ መብት ተቋማት ድርጅቶች ናቸውና ለዚህ ጥያቄ ምላሻችሁ ምን ይሆናል? ከአቶ ዳን ልጀምር።
እንግዲህ እንደሚታወቀው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ከ1984 ዓመተ ምህረት ጀምሮ ቀደም ብዬ እንደጠቀስኩት በጣም ዝርዝር የሰብአዊ መብት ጥሰቶችን በበቂ ማስረጃ ካጣራ በኋላ ነው ለሚመለከተው አካላት ለሕዝብ ይፋ የሚያደርገው። እንግዲህ እነዚህ የማጣራት ስራዎችን ስንሰራ የመረጃ ምንጮቻችንን ገለልተኝነትና እውነተኝነት የመጀመሪያው መስፈርት ነው። እንደው ዝም ብለን ጉዳዩ ተከሰተ ስለተባለ በሰሚ ሰሚ ሪፖርት አናወጣም፣ አውጥተንም አናውቅ። ለምሳሌ አንድ ቦታ ግድያ ተፈጸመ ከተባለ ያን ግድያ የተፈጸመበትን ሰው ሙሉ ስም፣ መኖሪያ አድራሻው፣ ኢቭን ገዳዩ ማን እንደሆነ፣ ለመግደል የሰጠው ምክንያት እንዲሁም የሟች ቤተሰብን ጭምር እስከ ማነጋገር ነው የምንደርሰው እኛ ሪፖርት ከማውጣታችን በፊት። ምናልባት ይሄንን የኢሰመጉን ቀደምት ከዚህ በፊት ያወጣናቸውን ሪፖርቶች ማየት ይቻላል። እስከ ሟች ፎቶግራፎች ዝርዝር የቤት ቁጥር ጭምር ሳይቀር ነው ሪፖርት የምናወጣው። ስለዚህ በተቻለን አቅም የምንጮቻችንን ገለልተኝነትና እውነተኝነትን ሳናጣራ ሪፖርት አናወጣም። ከአንድ ወገን ብቻ ደግሞ አይደለም፣ አቅም በፈቀደ መጠን የሰብአዊ መብት ጥሰቱን ፈጽሟል ከተባለው አካል ወይም አካባቢ ጭምር ኮራቦሬት ለማድረግ ወይም ምላሽ ለማግኘት ባላንስ ለማድረግም ጭምር ጥረት እናደርጋለን። ስለዚህ መስፈርቶች ነው መግለጫ የምናወጣው። ለዚህም ነው አንዳንድ ጊዜ የምናወጣቸው መግለጫዎች ለተወሰነ ጊዜ ይዘገዩብናል። ይሄ የሚሆንበት ምክንያት የተወሰኑ መረጃዎችን የሚይዝና ነገር ግን ማስረጃዎች ስለሚገባን እነዛን ማስረጃዎች በእጃችን እስኪገቡ ወይም በደንብ እስክናመሳክራቸው ጊዜ ይፈጅብናል። ስለዚህ እኛ ኢሰመጉ ሁሌም ቢሆን የመረጃውን ገለልተኝነት እንዲሁም እውነተኝነት ተቀባይነት ጭምር ማጣራት ተገቢ ነው ብለን እናስባለን። በዚህ መልኩ ነው እስከዛሬ ስንሄድ የቆየ ነው።
አቶ ፍስሀ፣
ሪሰርች እንግዲህ አሰራር ዘዴዎች አሉት። የሰብአዊ መብት ሪሰርች አሰራር ዘዴዎች ገለልተኝነትን በተመለከተ እንግዲህ አምነስቲ ኢንተርናሽናል ያው የፖለቲካም የሆነ ሌላ አመለካከት የለውም። እንደ ድርጅት ሰብአዊ መብት ላይ ያተኮረ ድርጅት ሰብአዊ መብት ላይ ሲሰራ በጣም የቆየ ድርጅት ነው እና ለዚህም ደግሞ ገለልተኝነቱን እና የሚያገኛቸውን መረጃዎች ትክክለኛነት የሚያረጋግጥባቸው ሪሰርች ሜቶዶሎጂ ወይም የጥናት ሜቶዶሎጂዎች አሉት። ምንም አንድ ሰው ወይም በቡድን የሚሰራ ቢሆንም ከዛ በኋላ የተለያዩ ደረጃዎችን ያልፋል። ብዙ ሰዎች ተጣርቶ የሚሆነው አንደኛው። ሁለተኛ ደግሞ ሪሰርች በሚሰራበት ጊዜ ከብዙ ወገኖች በተለይም ከመንግስት ምላሽ የሚሰጥበት ለመሞከር የመንግስትን አመለካከት ለማካተት ምንጊዜም ጥረት ይደረጋል። ያ እንግዲህ ምንጊዜም ሊተሳካ ማለት አይቻልም። አንዳንዴ ያለዛ ወገኖች መልስ የማይሰጡበት ጊዜ ደብዳቤ የማይመለሱበት ጊዜ ስልክ የማይመለሱበት ጊዜ ሊኖር ይችላል። ግን በተቻለ መጠን እነዛ ሰዎች ለማናገር እና እነሱ ለማረጋገጥ የእነሱን መረጃ ለማካተት ያለው ነገር መቸዶ ደጃችን ስታለም ጊዜ ምንሞክራለን። ያው እድሉን ተጠቀሙበት አልተጠቀሙበት የሚያስገባው ነገር ነው። ሌላው ከዚሁ ከጋለጠኝነት ጋር ደግሞ ከመረጃዎቹ የሚገኙበትን ምንጮች የተለያዩ መንገዶችን እንጠቀማለን። ለምሳሌ በዊትነስ ወይም በምስክር የሚሰጡ ምስክርነቶችን ነገ በአንድ ወይ በሁለት ሰው ብቻ ላይ ለማረግ ሳይሆን ከተለያዩ ማስረጃ ምንጮች ጋር ማረጋገጥ እንሞክራለን። ቪዲዮ፣ የፎቶ፣ የሳተላይት ኢሜጅ እና ሌሎች ቴክኖሎጂዎችን ከእነሱ ጋር ለማነጻጸር እንሞክራለን። ይሄ ባልተሟላበት ጊዜ የተውና ማረጋገጥ ስላልቻለን ሙሉ ለሙሉ ትክክለኛ እኛ ናቸው የሚለመለ መሆናቸውን ማረጋገጥ ስላልቻለን ብዙ ግን ያልተናገርንባቸው ይቻሉ እውነተኛ የሚመስሉ ማለት ነው። ስለዚህ ሜቶዶሎጂያችን ያለው ጥንካሬ ነው ለረጅም ጊዜ ታማኝነቱን ይዞ እንዲዘልቅ ያደረገው። የአሰራርም የሜቶዶሎጂም ጠንካራ የሆነ ሜቶዶሎጂ የመሰብ መመለን ያንን በከበር መልኩ ነው የሚሰራው ማለት ነው።
ሌላ ታደሰ ካሳ የተባሉ ጠያቂ እንዲሁ በፌስቡክ ገጻችን ላይ ነው እሳቸውም ጥያቄያቸውን የሰነዘሩት። ትግራይ ላይ በተከሰተው ጦርነት ህዝቡ ለጉዳት እንደተዳረገ አያጠራጥርም። በዚህም አንዳንድ ግለሰቦች ጉዳዩን ከፖለቲካ ትርፍ አንጻር በማየት ህዝቡ ድጋፍ እንዳያገኝ በመቀስቀስ ላይ አሉ። ይህ ተግባራቸው ከሰብአዊ ድጋፍ አንጻር እንዴት ይታያል? ማንንስ ነው የሚመለከተው? ሰብአዊ ድጋፍ እንዳይደረግ መከልከልን የህግ ጉዳይ እንዴት ያየዋል የሚል ጥያቄ አንስተዋልና የተጎዱ ሰዎች ድጋፍ እንዳይደረግላቸው በየትኛው መልኩ መከላከልን ከሰብአዊ መብቶች አንጻር እንዴት ይታያል ነው የሚለው ጥያቄ።
እንግዲህ በጦርነት ጊዜ ተግባራዊ የሚሆኑ ልዩ ህጎች አሉ። አንደኛው የሰብአዊነት ህግ ሁማኒታሪያን ነው የሚባለው ነው እና በዚህ ጊዜ ውስጥ አንደኛው ከፍተኛ ጥንቃቄ ሊወሰድባቸው የሚገባው ነገሮች በጦርነት ውስጥ ከሚሳተፉ ወገኖች የሚጠበቀው ነገር ለሰላማዊ ዜጎች እና ግጭት ውስጥ ላሌሉ ወገኖች የሚደረጉ ተባቢ ድጋፎች፣ ለምሳሌ ምግብ፣ የጤና፣ የውሃ፣ እነዚህ ነገሮች መገደብ እንደ ጦር ወንጀል ነው የሚቆጠሩ። ከሰብአዊ መብት አንጻርም ስናያቸው ደግሞ በዓለም አቀፍ እና በኢትዮጵያ ህጎች ላይ የተቀመጡ የህይወት የመኖር መብትን፣ ምግብ፣ የተሟላ ምግብ፣ የህጻናት መብትን፣ የሴቶች መብትን ይሁም የጤና መብትን የሚነኩ ነገሮች ናቸው። ስለዚህ እንደዚህ አይነት ድርጊት ውስጥ መሳት የሰብአዊ መብት ጥሰት ነው። ከዛ በተጨማሪ ደግሞ የዓለም አቀፍ የጦር ተያያዥ ህጎችን የሚሳረር ነው። ምናልባት ሲሪየስ ከሚባሉት የጦር ወንጀሎች ውስጥ አንደኛው ለሰላማዊ ዜጎች እና በጦርነቱ ለማይሳተፉ ወይም መሳተፍ ለማይችሉ ሰዎች ከጦርነቱ የወጡ ሰዎችን ሰብአዊ እርዳታ እንትን ማለት ነው። ስለዚህ ህጉ በዚህ መልኩ ነው የሚያየው። በዚህ ውስጥ እንግዲህ ግለሰቦች ብቻ አይደሉም። አንዳንዴ ጦርነቱ ውስጥ የሚሳተፉ ወገኖችም በተለያየ መልኩ ሲጥሱት ይታያል። አንደኛው ያው አክሰስ መከልከል ነው፣ ወይም ደግሞ ተደራሽ እንዳይሆን አካባቢዎቹ ተደራሽ እንዳይሆኑ ክልከላዎችን ማስቀመጥ ነው። ሌላኛው ደግሞ የሚቀርቡ ሰብአዊ እርዳታዎችን ቡጋ ሳይደርስ መዝረፍ፣ ለሌላ ገቢ ምንጭ ማድረግ ዘርፎ ወይ መሸጥ፣ ህዝቡ ጋር ሳይደርስ ወደ ራሳቸው መጠቀሚያ ማድረግ፣ እንደዚህ አይነት ነገሮችን የሚያደርጉበት ሁኔታ አለ። ስለዚህ ይህ እንግዲህ የዓለም አቀፍም የዓለም አቀፍ የጦርነት ህግም የሰብአዊ ህጎችም
ሰብአዊ ድጋፍ እንዳይደረግ መከልከል የህግ ጉዳይ እንዴት ያየዋል የሚል ጥያቄ ነው ያነሱት። እና አቶ ዳን እስቲ ለዚህ ጥያቄ ምንድን ነው ምላሹ?
በትግራይ ክልል ያለውን የሰብአዊ መብት አያያዝ ሁኔታ በተለይም ሰብአዊ ድጋፍ የማግኘትን ጉዳይ ከፖለቲካ ጋር ማያያዙ ተገቢ አይደለም። እውነት ለመናገር በማንኛውም መልኩ የሰብአዊ መብትና ሰብአዊ ድጋፎች ከፖለቲካ ጋር መያያዝ የለባቸውም። ይህንን የተለያዩ ወገኖች በራሳቸው በሚመቻቸው ወይ ደግሞ አንዳንድ ጊዜ በተሳሳተ መረጃ ለዛ አይነት ኮንክሉዥን ይወስዳሉ። ግን እኛ እንደ ሰብአዊ መብት ተቋም ሰብአዊ ድጋፍ የሚደረግላቸው ወገኖች በምንም መልኩ ከፖለቲካ ጋር መያያዝ የለበትም። የሰብአዊ ድጋፍም ደግሞ ያለምንም መከልከል ሰብአዊ ድጋፍ ለሚያስፈልጋቸው ወገኖች ሁሉ መድረስ አለ። ይህንን አለመድረስ ባይዘዌ በህግም የሚያስጠይቅ ነው። ሰብአዊ ድጋፍ የሚያስፈልጋቸው አካላትን ምንም አይነት ምክንያት ተሰጥቶት የሰብአዊ ድጋፍ አገልግሎት እንዳይደርስ አለማድረግ ብቻ ሳይሆን ድርጊቱን ራሱ በሚፈለገው መጠን በሚፈለገው ፍጥነት አለማድረግ ራሱ ከሚያደርሰው የሰብአዊ ጥፋት አንጻር ተጠያቂ ያደርጋል፣ እንኳን ኢንቴንሽናሊ መከልከል ቀርቶ። ስለዚህ እኛ እንግዲህ ብዙ ኤክስኪውዞች አሉ ከመንግስትም ወገን ከሌላኛውም ወገን የሰብአዊ ድጋፍን በሚመለከት በበርካታ መንገዶች እንሰማለን። ከፖለቲካ ጋር የማያያዝ ነገር አለ። ይሄ አይ ቲንክ መቅረት ያለበት ነው፣ ተገቢም አይደለም። አሁን መቅረም ያለበት ወገኖችን ሰዎችን ማትረፍ ነው እንጂ ወደ ሌላ የፖለቲካ ካልኩሌሽን ውስጥ ገብቶ ይባስ መሰራት መድረስ የሚገባበትን ኢፈርቶች እንደው ለዚህ አተካሮ መዋል የለበትም። ግን ዞሮ ዞሮ በህግ ያስጠይቃል። በዓለም አቀፍ ህግ ጭምር የሰብአዊ ድጋፍና እርዳታ እንዳያገኙ መከልከል፣ በተለይ ሲቪሊያን ውሃ፣ መድኃኒት፣ ምግብ እንዳያገኙ ይህንን መከልከል በዓለም አቀፍ ህግ ጭምር በጦር ህጎች ጭምር የተከለከለ ነው።
የመጨረሻው ጥያቄ መጀመሪያ ላይ ስለ ድርጅቶቻችሁ አብራሩልን ካልኩት ጋር የተያያዘ ነው የሚሆነው። የምታወጧቸው ሪፖርቶች ሁልጊዜም በተለያየ ቡድኖች የተወጠሩ ናቸው። ይሄ ሪፖርት ወጥቷል ተብሎ ሁሉንም በሚያስማማ መልኩ ተቀባይነት አያገኝም። ልክ እናንተ እነዚህን ሪፖርቶች ስታወጡ ከማህበረሰቡ፣ ከመንግስት፣ ከሌሎችም አካላት የምትጠብቁት ምንድን ነው?
እኛ እንግዲህ በእነዚህ ጎጂዎች ላይ የምንጠብቀው አንደኛ ነው ሰብአዊ መብት ጥያቄዎች ማንም ላይ ተፈጸመ ማንም ላይ ራሳችን ላይ እንደተፈጸመ አድርገን ነው መቆጠር መወሰድ ያለን። ሴት ላይ፣ ወንድ ላይ፣ እዚኛው ብሔር ላይ፣ እዛኛው ብሔር ላይ፣ ሽማግሌ ላይ ወይ ህፃን ላይ ተፈጸመ የሚለው ልዩነት መጠር የለበትም። የሰብአዊ መብት ጉዳዮች ተሰሙበት ጊዜ እኔ ላይ እንደተፈጸመ ጥቃት መውሰድ መቻላል። ይሄና ግንዛቤ በዛበት ሁኔታ ላይ በተለይ ደግሞ ቪክቲምሁድ የፖለቲካ መሳሪያ በሆነበት ጊዜ ላይ ያንን አቮይድ ማድረግ አይቻልም። እኛ ግን ለዛ ይጠቅማል ብለን ሳይሆን የሆነ ጊዜ ላይ ሁሉም ሰው የመንግስት ባለስልጣናት የሚሆን ነዋሪ የሚሆን የጸጥታ አካላት የሚሆኑ አንድ ሰው ላይ የተፈጸመ የሰብአዊ መብት ጥቃት ወይም ላይ እንደተፈጸመ እንቆጥረዋለን። የሰውየው ቦታ፣ ብሔር፣ ፖለቲካ አመለካከት፣ የኢኮኖሚ ሁኔታ ሳይገድበን ማለት ነው። ያንን ማድረግ ካልቻለን ያው አዙሪት ውስጥ ነው ምንገባ። ሰብአዊ መብት ሁኔታዎችን መጠቀሚያ የሚያደርግ ፖለቲካ ከሰብአዊ መብት ጥሰት አያወጣ ነው እንዲያውም መልሶ ሊገጥ ሲገጡ ያን የተጠቀማቀም ደግሞ ደግሞ ሌላውን ወገድ አያቆም እና ምናልባት ኢትዮጵያ ውስጥ የምናየው የዛ ነጻብራቅ ይመስለኛል። በተወሰነ ጊዜ በፊት ሰብአዊ መብት ጥሰቶች በተለያዩ ክልሎች ሲፈጸሙ ይጮሁ የነበሩ ወገኖች ተለያየ መልኩ ወደ ስልጣን ሲመጡ ደግሞ የእኛን ሪፖርቶች እና የሌሎችን ሪፖርቶች ሲያታጥሉ ማየት ይታያል። ይህ እንግዲህ የሰዎቹ ምርጫ ነው፣ ግን ከሰብአዊ መብት ተቆርቋሪነት ባህሪ ጋር የሚሄድ ነው።
ከማህበረሰቡ፣ ከመንግስት፣ ከተለያዩ አካላት የምትጠብቋቸው ምላሾች ምንድን ናቸው?
እንግዲህ እኛ እነዚህን ሪፖርቶች የሰብአዊ መብት ጥሰት ሪፖርቶችን ስናወጣ ከማህበረሰቡም፣ ከመንግስትም፣ ከሚዲያም፣ ከሲቪል ሶሳይቲም ጭምር የምንጠብቃቸው ነገሮች አሉ። እንግዲህ በዋናነት ኃላፊነት ያለው ከመንግስት ነው። ከመንግስት የምንጠብቀው ሶስት መሰረታዊ ግዴታዎች አሉበት መንግስት የሰብአዊ መብቶች ማክበር፣ ማስከበርና ማሟላት ነው። እነዚህን እንዲወጣ እንጎተጉታለን። ይህንን ነው የምንጠብቀው። ከህብረተሰቡ ደግሞ መብት ብቻ ሳይሆን ግዴታም ጭምር ነው። መብትና ግዴታ ያው የአንድ ሳንቲም ሁለት ገጽታ ናቸውና ስለዚህ ህብረተሰቡም የራሱን መብቻ ሳይሆን ያለበትንም ግዴታ ጭምር እንዲረዳ ያንን እንዲገነዘብ አብሮ ተቻችሎ የመኖሩን ነገር የበለጠ ትኩረት እንዲሰጥ ደግሞ የሰብአዊ መብት የማስከበር ጉዳይ በመንግስት ብቻ ወይም በሰብአዊ መብት ተቋማት ወይም በሚዲያ ብቻ የሚጣል አይደለም። ህብረተሰቡ በጣም ትልቅ ሚና አለው እና የራሱንም መብት ማስጠበቅ የሌሎችን መብት ደግሞ እንዳይጣስ መሟገት፣ ጥበቃ ማድረግ ጭምር ይኖርበታል። ያ ብቻ ደግሞ ሳይሆን እንደኛ ላለ ሰብአዊ መብት ተቋማት ደግሞ የበኩሉን እገዛ ማድረግ አለበት። ለምንሰራቸው ስራዎች መረጃ በማቀበል ምናልባትም አብሮን በመስራት የሰብአዊ መብቶች ሁላችንም በጋራ ብንቆም ስራው ቀላል ይሆናል። ነገር ግን በተወሰኑ የሰብአዊ መብት ተቋማት ላይ ብቻ የሚጣል ከሆነ እጅግ በጣም ከባድ ነው የሚሆነው። ስለዚህ ከህብረተሰቡም የሚጠበቀው ለምሳሌ ኢሰመጉ ሜምበርሺፕ ቤዝድ ወይም በአባልነት ላይ መሰረት ያደረገ ተቋም ነው እና መጥተውም አባል ሆነው አብረው ለራሳቸውም ለሌሎችም መብቶች ቢሟገቱ ሁላችንም ለሰብአዊ መብቶች በጋራ ብንቆም የሰብአዊ መብቶች ጥሰቶች ይቀንሳሉ ብለን እናምናለን። በሚዲያዎችም ላይ እንደዚሁ ሚዲያዎችም የሰብአዊ መብቶችን በሚመለከት በቂ ትኩረት መሰጠት አለ። አሁን አንዳንድ የምንታዘባቸው ነገሮች አሉ። በሀገራችን በጣም ፈታኝ ጉዳይ የሰብአዊ መብት አያያዝ ሁኔታ ሆኖ ሳለ ግን ሞር ኦፍ ወደ ኢንተርቴንመንት የማዘንበል ነገር አለ። ኢንተርቴንመንት በራሱ መብት ነው። ነገር ግን በጣም ፕራዮሪታይዝ መደረግ ካለበት ሚዲያዎቻችንም በሀገር ውስጥም በውጭም ያሉ ሚዲያዎች ለሰብአዊ መብቶች መተዋወቅ፣ ሰብአዊ መብቶች ጉዳይ ላይ መወያየት፣ መረጃ መቀባበል ላይ በስፋት በዋና ፕሮግራማቸው ላይ ይዘው ዛሬ አሁን ቪኦኤ እንደሚያደርገው ለህዝቡ የሚጠይቅበት መልስም የሚያገኝበትን መድረክ በስፋት መስራት ቢቻል የህብረተሰቡንም ሰብአዊ መብት ግንዛቤ እና ኃላፊነት ጭምር የመንግስትንም ጭምር ማሳደግ የሚቻል ይመስለኛል። እንግዲህ ሲቪክ ሶሳይቲዎችን የነቃ ተሳትፎ ማድረግ አለብን ከመቼውም ጊዜ በላይ። ምክንያቱም ለሰብአዊ መብቶች መከበር ተቋቋምን እንደመሆናችን መጠን በስፋት በመተባበር አንድ ላይ በመቆም ሰብአዊ መብቶችን በሚመለከት አያያዛቸው በሀገራችን የተሻሻለ ቢሆን በምናገኛቸው መድረኮች መወትወት፣ መረጃዎችንም በፍጥነት ለሚመለከታቸው አካላት በማድረስ ህዝቡንም በማንቃትና በማስተማር ከመቼውም ጊዜ በላይ በዚህ ወቅት የሚጠበቅብን ይመስለኛል።
የኢትዮጵያ ሰብአዊ መብቶች ጉባኤ ዳይሬክተር አቶ ዳን ይርጋ ከአዲስ አበባና የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኒ አቶ ፍስሐ ተክሌ ለአድማጮች እድል ሰጥተን ከአድማጮች ያገኘናቸውን ጥያቄዎች ለነሱ ምላሽ ስለሰጣችሁን በአሜሪካ ድምጽ አድማጮች ስም በጣም አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልና አመሰግናለሁ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። እኛ ጋር እንድትቆዩ እንጋብዛለን። አሁን ደግሞ ወደ ውይይት። መልከ ብዙ ፈተናዎች ያሉባት ሀገር ጎዳና፣ የኑሮ ትዝብቶችና የጋዜጠኝነት ሚና የውይይቱ ርዕስ ነው። በተለይም በኮቪድ-19 በኢትዮጵያ ይዞታ ላይ ያተኩራል። የውይይቱ ተሳታፊዎች የአዲስ አበባ ዩኒቨርሲቲው የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት መምህር መኩሪያ መካሻ፣ ወይ አዲስ አበባ የተሰኘው የሸገር ሬዲዮ ፕሮግራምና በዚሁ ርዕስ የሚታተመው ወርሃው መጽሔት ዋና አዘጋጁ ንብዩ ግርማና የአሜሪካ ድምጿ ትዝታ በላቸው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በእሁዱ የራዲዮ መጽሔት የመጀመሪያ ክፍል ዝግጅቱ እልባት ካደረገበት ይጀምራል።
ቀደም ባለው ውይይታችን የዳሰስናቸው ጭብጦች በርካታ ናቸው። ኮቪድ-19 በኢትዮጵያ ያለውን ይዞታ፣ ግጭቶችና ሰላም፣ በእነኚህ ውስጥ የመገናኛ ብዙሃኑ ሚና ምንድን ነው፣ የማህበራዊ ሚዲያውንም ተጽዕኖ አሉታዊውንም አዎንታዊውንም ጨምሮ በርከት ያሉ ጉዳዮችን ተመልክተናል። እንግዲህ ለመፍትሄው የችግሩን መንስኤ በግልጽ ለይቶ ማውጣት ይጠይቃልና ቁጥራቸው ከበዙት ኢትዮጵያ አሁን ካለችበት ሁኔታ አንጻር የሚታዩ ችግሮች ውስጥ ዋና ዋና ናቸው የሚሰኙትን እንለይና ለመሆኑ የችግሮቹ መንስኤ በቅጡ ይታወቃል ወይ? ከሆነስ እንደ ሀገር መፍትሄ ለማግኘት አንድ ሁለት ተብለው የሚቆጠሩ ይህንን መፍትሄ ለማምጣት ለሚደረግ ጥረት መንገድ አለ ወይ? እንዲሁ በግብታዊነት ከሚወሰዱ እርምጃዎች ባሻገር መክሪያ አሁንም አንተ ላስቀድም።
አሉላ፣ እኔ እንደሚመስለኝ በተለይ የኮሚኒኬሽን ችግሮችን በትክክል የተገነዘብን አይመስለኝም። እኛ ያለንበት ሁኔታ አሁን እጅግ በጣም አስቸጋሪ ነው። ባለፉት 5 ዓመታት እቺ ሀገር ትልቅ መከራ ውስጥ ነው የነበረችው። እንደውም ህዝቡ የተሻለ ህዝብ በመሆኑ የሰከነ ህዝብ በመሆኑ እንጂ እርስ በርስ የምንበላላ ህዝቦች ነበር የምንሆነው እና ብዙ ምሳሌዎችን ላነሳለ ይችላሉ። ኢትዮጵያ እኮ አሜሪካ አይደለችም። በፕሬስ ሴክሬታሪ ብቻ አቋቁመ የምትሰራው ሀገር አይደለም እና ይሄ ችግር አለ። ሁለተኛ ይሄ ቨርቲካል እና ሆሪዞንታል ኮሚኒኬሽኑ ስለፈረሰ አሁን የፌዴራል ሚዲያው የምትለው በመንግስት እጅ ያለው፣ እንደገና ደግሞ የክልል መንግስት የምትለው በመንግስት እጅ ያሉ ሚዲያዎች እንኳን እርስ በርስ እኮ የሚናበቡ አይደሉም። እነዚህ እንኳን የጋራ ፕሮግራም እየተለዋወጡ ለጋራ የሚሰሩ ተቋማት እየሆኑ አይደሉም። ይህም መለወጥ መቻል አለብን። ይህን ካልለወጥን እኔ በጣም ችግር ውስጥ እንደምንገባ ነው የሚታየኝ እና እንደዚህ አይነት በጣም ውስብስብ የሆኑ ችግሮች ግን ደግሞ ሲስተም ለማስያዝ ይህን በጣም ቀላል የሆነ ነገር ነው። ለዚህ ነው ሰው ወደ ፈጠራ ወሬ የሚሄደው። መረጃ ካላገኘ ምንድን ነው የምታደርገው? የግድ ነው ወደ ፈጠራ ወሬ ትሄዳለህ። እንደገና ገንቢ የሆነ አስተሳሰብ ሊፈጠር አይችልም። ፖዘቲቭ አስተሳሰብም የሚረጭ ተቋም እኮ አልፈጠርንም። ይህን ማድረግ አልቻልንም። ስለዚህ እዚህ ላይ በጣም መስራት ይኖርብናል ብዬ ነው የማስበው።
መልካም ነብዩ፣ ወደ አንተ ልምጣ። ይህንኑ ተመሳሳይ ጥያቄ መኩሪያ፣ ለዚህ ችግር መንስኤ ናቸው የተባሉ በጣም በርካታ ነገሮችን አንስቷል። እነኚህን በቅጡ አደራጅቶ መልካስ ይዞ ተጨባጭ የሚለውን ምናልባት ይገልጸው ከሆነ አሁን በተሰባበረ መንገድ የምናያቸው አሉ እንደ መፍትሄ ከተለያዩ ክፍሎች የሚሰሙ ነገር ግን እነኚህን ለማድረግ 1 2 3 እነኚህን እርምጃዎች እንወስዳለን ብሎ ኃላፊነት ያለው በጊዜና በቦታ የሚሰራ ህዝብንም የሚያሳትፍ ከሆነ
ህዝብ በምን ሊሳተፍ እንደሚችል እንኳን ማወቅ አለበት። ተደጋግሞ የተነገረው የተዛባ ዜና የሚያመጣውን ችግር ካወቅን አንዱ ችግር ነፃ መረጃ በቀጥታ መቅረብ መቻል ነው። ሌሎች ፍላጎቶች የሚያሳድሯቸው ተጽዕኖች ከዛ ውጪ ናቸው። ምን በተጨባጭ ሊደረግ ይችላል እናንተ እስከምታዩት ድረስ? በተለይ ደግሞ የመገናኛ ብዙሃኑን ድርሻ በተመለከተ
ቅድም የኮቪዱን ነገር ስናነሳ ከልተኝነትን አንስተን ነበረ። ምናልባት ለዛ ችግር ምክንያት የሆኑ ብዙ ጉዳዮችን ማንሳት ይቻላል። ኮቪድ ከመጣ በኋላ ብዙ ኮምፕሌክስ የሆኑ መልቲፕል የሆኑ ችግሮች ናቸው ሀገራችን ላይ የተከሰቱት። ልክ አንድ የባሰ ችግር ሲመጣ የነበረውን ችግር ችላ ብሎ ጥሎ የመሄድን ነገር ነው ያለው እና የዚህ የግጭት ሌላው ነገር ማህበረሰቡ የመዘናጋቱ ጉዳይ ከሌላው ችግር ጋር ተያይዞ የመጣ ይመስለኛል። ሚዲያውን ካየን የዚህ የመረጃ ፍሰቱ ከመንግስት በኩል ያለው የኮሚኒኬሽን መንገድ እና ስርዓት መኩሪያ እንዳለ ሆኖ ምናልባት በሚዲያው በኩል ያለውን ችግር ብቻውን ካነሳን ሜንስትሪም ሚዲያው ለሶሻል ሚዲያው እጅ የሰጠ ይመስለኛል። አንድም ትልቅ ችግር የሆነው እኛ ሀገር ለምሳሌ ውጭ ያሉ ሜንስትሪም ሚዲያዎች ለሶሻል ሚዲያው ብዙዎቹ እጅ አልሰጡም ብዬ አስባለሁ። በዛኛው ሜዳ ሄደው አፐር ሃንድ ወስደዋል። ለሶሻል ሚዲያው ሰጥተው በራሳቸው መንገድ የቀጠሉበት ሁኔታ እናያለን። እኛ ሀገር ግን ሶሻል ሚዲያ በጣም እየሰፋ ሲመጣ በዛው መጠን ሜንስትሪም ሚዲያ ሶሻል ሚዲያውን መጠቀም አልቻለም። አንዱ ትልቅ ችግር ይሄ ይመስለኛል። እንደዛ አይነት ፖሲቢሊቲ ሜንስትሪም ሚዲያው መጠቀም ቢችል ኖሮ መረጃን ከሜንስትሪም ሚዲያው ይወስድ ማህበረሰቡ። ስለዚህ እዚህ ጋር ስለማያገኝ ሶሻል ሚዲያው ላይ ከዛ ይሄ እንግዲህ ቅድም ያለው ይሄ ፌክ ኒውስ ሌሎች ነገሮችም በዚህ ሌቭል አገርን እስከ ማተራመስ የተደረሰበት ሁኔታ ከዛ ጋር የተያያዘ ነው። ግን ሚዲያው ለምን እንደዛ ሆነ ብለን ካሰብን ደግሞ ብዙ ነገሮች ማንሳት ይቻላል። ለምሳሌ ፕሮፌሽናል ካፓሲቲ አንደኛው ነው። ጋዜጠኞቻችን ምን ያህል አቅም አለን ብለን ካሰብ ብዙ ነገሮች ማንሳት ይቻላል። በአብዛኛው ስኪል ላይ ነው የምናተኩረው እና ከእውቀት ጋር የተገናኙ ነገሮች ላይ ብዙ ፎከስ አናደርግም። አሁን በዚህ በአባይና በቦርደር ጉዳይ ካየን በኤክስፐርት ሌቭል እየመጡ ያሉ ጋዜጠኞችን እያየን ነው። ኢኮኖሚው ላይ እንዲህ አይነት ሴክተሮች ላይ እናያለን። ኮቪድ ላይ ለምሳሌ አንዱ ችግር ምናልባት ያላነሳ ነው ቅድም ሕክምናው ላይ በደንብ ከፍ ያለ ጥሩ እውቀት ያለው በደንብ ያነበበ ጋዜጠኛ ስለማናገኝ በአብዛኛው ኤክስፐርቱ ወይም ደግሞ ሐኪሙ ላይ ዲፐንደንት ሆነ ነው የምንመለከተው። ሌሎች ነገሮች ላይ አሁን አናሊስቶች እና ለወጣት ልጆች በጣም አናላይዝ የሚያደርጉ ልጆችን እያየን በዚህ በጂኦፖለቲክሱ ላይ ሌሎች ነገሮች ላይ አሁን ግጭቱ ላይ እንዲህ አይነት ሰዎች የሉም። ይሄ ሀገር ውስጥ ባለው ላይ ወይም ደግሞ ቢኖሩም ያን ያህል ደፍረው ወጥተው የሚናገሩ ልጆችን አናይም እና በሁሉም ሴክተር እንደዚህ አይነት ጋዜጠኝነት ያስፈልገናል። ሌላው የፋይናንሻል ካፓሲቲ ሚዲያው በጣም እየሞተ መጥቷል እና ይሄ አንዳንዴ ሚዲያውን ብሌም ለማድረግም የሚያስቸግር እስከ መሆን የዘለቀ ደረጃ ላይ ነው ያለው። ምናልባት ኮቪድ ከመጣ በኋላ የተዘጉ ቴሌቪዥን ጣቢያዎችን ማንሳት እንችላለን። የተዘጉ ሚዲያዎች አሉ። ያሉትም እንዴት ነው ያሉት ብሎ መኖር ብቻውን በቂ አይደለም። ስለዚህ የምንፈልገውን ነገር በምንፈልገው መጠን ሊሰሩልን ይችላሉ ብሎ ማሰብ ትንሽ የዋህነት ይመስላል እና ብዙ የተወሳሰቡ ችግሮች ያሉበት ሀገር ሚዲያውም በዛው መጠን የተወሳሰበ ችግር ስላለ ማለት ነው። አንድ ነገር ልጨምርና ምናልባት አፍሪካ ውስጥ ሁለት ሀገሮችም ውስጥ ያየናቸው ነገሮች አሉ። ለምሳሌ ኮንፍሊክትን ሪዞልቭ በማድረግ ውስጥ ትልልቅ ሚና የተጫወቱ ሬዲዮ ጣቢያዎችን ማየት እንችላለን። ለምሳሌ የብሩንዲ ውስጥ ነው መሰለኝ ስቱዲዮ ኢጃምቦ የሚባል አንድ ሬዲዮ በቃ የሰላም ምልክት ተደርጎ እስከ መታሰብ ከሚዲያ ሚና ሁሉ አልፎ የአስተራቂነት ሚና የሚጫወቱ ሚዲያዎች አሉ አፍሪካ ውስጥ። ከዛ ብዙ ነገር መውሰድ የምንችል ይመስለኛል። ሰላም ሚኒስቴር የሚባል ሚኒስቴር መስሪያ ቤት አለን፣ ግን ስለ ሰላም ሚኒስቴር የራሱን አጀንዳዎች ሴት የሚያደርግበት ሚዲያ እንኳን የለም። ስለዚህ ብዙ ክፍተቶች አሉና ብዙ ነገር ማስተካከል የሚቻል ይመስለኛል።
መልካም። ትዝታ ወደ አንቺ ልምጣና ቀደም ብለን ወደ አነሳ ነው በኢትዮጵያ ያለውን የኮቪድ-19 ይዞታ ወደሚመለከተው ትዝብቶችሽ ትመልስሽ።
በአደባባይ የሚታዩ ብዙዎች የሚሰባሰቡባቸው ትዕይንቶች፣ በቴሌቪዥን የሚታዩ ባለስልጣናት ይሁኑ የአንድ ስራ ቦታ ስራቸውን እያሳዩ ያሉ ሰዎች ይሁኑ ምሳሌ መሆን ይችላሉ። ጭም የፊት ጭምብሉን አጥልቀው ባየን ጊዜ የሚያደርጉት ጥንቃቄ ያንን ምስል የሚመለከት በሙሉ ይረዳል። አሁን ግን እሱ እየቀረ እናያለን። ቀደም ሲል ይደረግ እንደነበረው በተለያዩ ዝግጅቶች ላይ ሰዎች የፊት ጭምብላቸውን አድርገው ሳይሆን በቃ አብቅቷል አልፏል የተባለ ይመስላል። ነገር ባለሙያዎቹን እንደምናነጋግራቸው ቁጥሩ እንኳን በደንብ ተጠንቶ ያልታወቀ በጣም ጥቂት ሰው ብቻ ምርመራ ያካሄደበት ሀገር ነውና የሚባሉ ቁጥሮች እንኳን አሳሳች ናቸው። ያውም እነሱም በጣም እየጨመሩ ነው። የሟችም የታማሚ ቁጥር እየጨመረ መሆኑን የጤና ባለስልጣናቱ በቅርብ ያወጧቸው መረጃዎች ያሳያሉ። እዛስ ላይ ምን ታዝበሻል? መገናኛ ብዙሃኑ በማስተማር ብቻ ሳይሆን በሚያሳዩት ምስል፣ ለምሳሌ ቴሌቪዥኑን ስናይ ይታያል። ምሳሌውን በአንድ ጊዜ ታያለሽና።
ልክ ነው። ብዙ ጊዜ ከሌሎችም ሀገሮች እኮ ነው እና ልምድ የምንቀስመው። አሁን ለምሳሌ እዚህ ባለንበት ሀገር የታወቁ የሲኒማ ኮከቦችን ወይንም ደግሞ የስፖርት ኮከቦችን ይጠቀም ነበረ ስርዓቱ። እዚህ ሀገር የሚወዳቸውን የሚመለከታቸውን ማህበረሰብ እንደ አርአያ እንዲከተሉ እንዲያስተምሩ ያደርጋል። በእኛ ሀገር ግን ያልከው የታዘብከው ትክክል ነው። ከሩቅም ቢሆን በኢትዮጵያ ባለስልጣናት፣ በተለይ አንዳንድ ከፍተኛ ባለስልጣናት በቃ ማስክ አያረጉም። በዙሪያቸው ሰው ማስክ ያደርጋል፣ እነሱ አያረጉም። ይሄ ነገሌ ስላደረጉ ብቻ ሳይሆን ምሳሌም ነኝ አርያም ነኝ እኔን አይቶ የተቀረው ህዝብ ይከተለኝም ነው። ልክ ነው። እሱም ይጎላል። እሱንም ደግሞ ያው እንግዲህ ዞሮ ዞሮ ወደ መገናኛ ብዙሃን አገልግሎት ነው የምንመልሰው ጉዳዩን። አዎ፣ በህዝብ እና ህዝብ መሀል ሆኖ እንደ ድልድይ መረጃዎችን የሚያቀብል፣ የሚያስታውስ፣ የሚያጠናክር ነፃ የሆነ የመገናኛ ብዙሃን።
ትዝታይ፣ ለመጨረሻው ጥያቄም ወደ አንቺ ልምጣ። ቀደም ብለው አቶ ሙክሪያና አቶ ነቢዩ በየበኩላቸው የሚሰማቸውን ገልጸዋል። ይሄ ተደራራቢ ቀውሶች ያሉበት ሁኔታ እያለፍንበት ያለ ነው። ከአንድ በላይ የሆነ ፈተና የተደቀነበት ጊዜ ነው። ህዝብም ከኑሮ ባሻገር በእነኚህ ሁሉ ችግሮች ይጨነቃል። የሚቀጥለው ሁኔታ ምን ይሆናል? የተሻለ ሁኔታ እንዲመጣ ምን መደረግ አለበት? በየቤቱ የሚነጋገርበት ይመስለኛል። ከዛ አንጻር አሁን የኮቪድ-19 ጉዳይ ገፋ አድርገን አነሳን እንጂ ይሄ የሐሰት ዜና ስርጭቱን፣ ግጭት ያለበት ሁኔታ፣ የረሃብ አደጋ ያንዣበበበት፣ ዞሮ ዞሮ የመገናኛ ብዙሃን ትልቅ ስራ ነው እና በየቀኑ ለችግሮቹ ምንጭ ናቸው ያላችኋቸው፣ ቀደም ብላችሁ ያነሳችኋቸው በርካቶች ናቸው። ምን መደረግ አለበት የሚለውን ከግለሰብ ባሻገር እርምጃውን የሚወስዱ ክፍሎች ማወቅ አለባቸው እና ምን ይታይሻል በአንቺስ በኩል?
ብዙ ነገሮች ናቸው እውነትም አሉ ላይ ያነሳኸው። ዋናው የመገናኛ ብዙሃን ስራ ስንል እንደ እውነቱ ለመናገር በትክክል ዘገባ የሚያቀርቡም አሉ ኢትዮጵያ ውስጥ። ነገር ግን ባለው የመረጃዎች ውዥንብር ማህበራዊ መገናኛ ላይ የሚለቀቀው፣ ዩቱብ ላይ የሚለቀቀው እርግጥ ነው የተወሰኑ ሰዎች ናቸው ያንን መረጃ የሚያገኙት። እነሱ ደግሞ ምንም አይነት ሙያው ሳይኖራቸው መልሰው ወደ ማህበረሰቡ ደግሞ የሚያሰራጩት ነገር እሱ ውዥንብር ይፈጥርና በትክክል የሚሰሩት መገናኛ ብዙሃን እነኚህን አሁን ያነሳቸውን ጉዳዮች የመፈናቀሉንም፣ የህዝብ ግጭትንም፣ ረሃቡንም በተመለከተ በትክክል የሚዘግቡት ድምጻቸው ይዋጣል። ይሄ ይመስለኛል ችግሩ። ምክንያቱም ሌሎቹ አጀንዳውን ይዙትና በተዛባ መንገድ መረጃዎች ይሰራጫሉ። እንግዲህ ለዚህ ቀደም ብለንም ያነሳነው ነገር ነው። ይሄ አዲስም ሀሳብ አይደለም። በአንድ ሀገር ውስጥ ነፃ የመረጃ ፍሰት በሌለበት ቦታ ለፈጠራ ወሬዎች መንገድ ይከፈታል እና ዞሮ ዞሮ የኢትዮጵያ መንግስት አሁን ጋዜጠኞችን ስታነጋግር ቀደም ብሎ አንድ የነበረ በተወሰነ ጊዜ መረጃ የሚሰጣበት መስሪያ ቤት ነበረ። እሱ ፈርሷል። እሱም ይመለስ ከሆነ ወይንም በሌላ አደረጃጀት ከመንግስት ባለስልጣናት መረጃ የሚሰጥበት መኖር አለበት። እያንዳንዱ የመንግስት ባለስልጣን ደግሞ መረጃዎችን ለህዝብ ለጋዜጠኞች መስጠት ግዴታው መሆኑን ማወቅ አለበት። ግዴታ ነው። ህዝብ የመስማት መብቱም እና መረጃዎችን እያንዳንዱ የመንግስት ባለስልጣናት መስጠት ነው ያለባቸው። ጋዜጠኛም አንዱ ከሌላው እየጠየቀ እየተበደረ መዘገብም የለበትም። ይሄ ነው አንዱ ትልቅ ችግር። እሱ መሻሻል እንዳለበት ነው የማየው። በኢኮኖሚውም፣ በእርስ በርስ ግጭቱም፣ በአገሪቱ ሰላም ዘለቄታውም የመረጃ ፍሰቱ ክፍት መሆን አለበት። ጋዜጠኞች ደግሞ በተቻለ መጠን መረጃ አድራሽ ድልድይ እንጂ የመረጃው ቋት አይደሉም። ምክንያቱም አድራሽ ናቸው። ከዚህም ከዚህም የተገኘውን መረጃ አስተካክለውና ባልተዛባ መልኩ እውነት ላይ የተመረኮዘውን ለህዝብ ማድረስ አለባቸው። ይሄ ሲመጣ ነው እንግዲህ ችግራችን ሊቀረፍ የሚችለው ብዬ ነው የማስበው።
በጣም አመሰግናለሁ ትዝታ። አጣርቶ ማቅረብ አለበት መረጃ ሰብሳቢ አቀባይ እንጂ ራሱ የመረጃው ፈጣሪ አይደለም ነው ያልሽው። የመገናኛ ብዙሃን ድርሻ የተዋጣለት ሲሆን ሰላምን ምናልባትም ህዝቦችን የሚያቀራርብና መልካም ሁኔታ የመፍጠር አቅም እንዳለው ለጥፋት ሲሰማራም ተመልክተናል። በሩዋንዳ ወልቂት የሩዋንዳው ሬዲዮ ሚል ኮሊንስ የተጫወተው ሚና በታሪካዊ ሁኔታ የሚታወቅ ነው። ይሄ አንድ ቀን ተነስቶ በአንድ ውይይት የሚቋጭ አይደለም። ተደጋጋሚ ውይይቶችን ይጋብዛል። ቀደም ብዬ እንደጠቆምኩት በሐሰት ወሬዎች መነሻነት በተከታታይ የምናቀርበው ውይይት አካል ነው። የጋዜጠኞች ጠረጴዛ ዙሪያ ውይይት ረዳት ፕሮፌሰር መኩሪያ መካሻ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት መምህር፣ እስከ ቅርብ ጊዜ ድረስም የትምህርት ቤቱ ኃላፊ በመሆን ያገለገልክ ነብዩ ግርማ፣ ለረጅም ዓመታት በጋዜጠኝነት በብሮድካስትም በህትመትም የመገናኛ ብዙሃን በመስራት ላይ የምትገኝ መምህርነትም አገልግለሃል ባልደረባዬ ትዝታ በላቸው የአፍሪካ ቀንድ ኃላፊ እንግዶቼ መሰል የጋዜጠኞች የጠረጴዛ ዙሪያ ውይይት እንጋብዛችኋለን። ለአሁኑ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እኛም እናመሰግናለን።
ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍሳዬ ነኝ። ሰላም፣ ደህና ደሩ፣ በደህና ቆዩን።